የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን ሰንብታችኋል አድማጮቻችን። የእሁድ ምሽት የጥር 15 2014 ዓ.ም ተምረት የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ለዛሬ የሳምንቱ ምርጦች ካልናቸውና ተደግሞ ቢሰሙ ያነቃቃሉ ብለን ካሰብናቸው ዘገባዎች መካከል መራቀን ወደናንተ መተናል። አብራችሁ እንድትቆዩ እየጋበዝን አይደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ አብራራችሁ እናመሻለን። አሁን ወደ ዘገባዎቻችን እንሻገር። በዚህ ሳምንት ከተደመጡት ጥንቅሮቻችን መካከል ተደግሞ ቢሰማ ስንል ቀዳሚ ያደረግነው የወጣቱን የፈጠራ ባለሙያ ሰርግና ከወዳደቁ ቃዎች የሰራውን መኪና አስመልክቶ ዘጋቢያችንና ኮርመልካ ያደረሰን ዘገባ የመጀመሪያው ነው። ወደሱን ሻገር።
በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ነዋሪ የሆነው ወጣት አዩብ ያያ ትናንት ጥር 8 2014 ዓ.ም ከእጮኛው ጋር የጋብቻ ስነ ስርዓቱን ሲያከናውን የተለየ ክስተት ማስተናገዱን ይናገራል። አዩብ የተሞሸረው በራሱ በሰራው መኪና መሆኑን ለጋቢና ቪኦኤ ተናግሯል።
ባለቤቴ ስሟ አድራ መንገሻ ትባላለች። ከሷ ጋር የሰርግ ስነ ስርዓት አድርገናል። በሰርጋችን እለትም ደግሞ ለየት የሚያደርግ ነገር ነበረ። ያቺም ደግሞ በራሴ ፈጠራ የተሰራች አራት እግር ተሽከርካሪ ተጠቅሜ የሰርጉን ፕሮግራም አካሄደንበታል ማለት ነው።
ምን ይባላል? ምን ያህል ጊዜ ወሰደብህ ይህንን ተሽከርካሪ ለመስራት? ከምንድን ነው ይህንን ተሽከርካሪ የሰራኸው?
እንግዲህ ተሽከርካሪ ከወዳደቁ ማቴሪያሎች የተዋቀረች ነች። ከሞተር ሳይክል፣ ከመኪና እቃ እንዲሁም ከባጃጅ ስፔርፓርቶችን በመጠቀም ነው አዋቅሬ ልሰራ የቻልኩኝ። ለሷ የሚሆን ስም እስካሁን ድረስ አላገኘሁላትም። ለመስራት ኦልሞስት ወደ 2 ዓመት አካባቢ ይሆናል እየተሰራች የነበረው።
የሰራውን መኪና ለየት ስለሚያደርገው ፈጠራ አዩብ ገልጿል።
አንደኛ ከወዳደቁ ማቴሪያል ነች የሰራችው። ሁለት ደግሞ አራት እግር ተሽከርካሪ ሆና ሰረገላ አይነት ነገር ነች። ለሰርግ በጣም አመች የሆነች ነች። በሶስተኛ ደረጃ ደግሞ ከመሬት ያለው ከፍታ ከፍ ያለ ስለሆነች የትኛውንም የመልክዓ ምድር ተቋቁሞ መግባት የሚችልበት አይነት ይዞታ ነው ያላት ማለት ነው።
አዩብ በራሱ ፈጠራ መሞሸሩ ስለፈጠረበት ስሜትም ያለው እነሆ።
እንግዲህ በእውነት ለመናገር ስሜቱ እጅግ በጣም ያስደስታል። ሞር ደግሞ ደስታውን የማየው ከኔ ይልቅ ሌሎች በአካባቢ ላይ ያሉ ሰዎች የበለጠ ተደስቶ ሳያቸው ትልቅ እርካታ ነው የሚሰጥ። በራስ መኪና ሰርቶ መሞሸር እንግዲህ በኢትዮጵያ ውስጥ ሳስበው እርግጠኛ ባልሆንም በጥናት የመጀመሪያ ነው ብዬ ነው የማስበው። ኖርማሊ በጣም እጅግ ደስ የሚል ስሜት ነው ያለው፣ በቃላት የማይገለጽ ማለት ነው።
ማን ነው መኪናውን የያዘው ትናንትና?
እንደ አጋጣሚ ነው ታናሽ ብራዘር አለኝ አንዋር ያህያ ይባላል። እሱ ነው እንደ ሹፌሩ ነው ሲነዳ የነበረው ማለት ነው።
ምን ምን አደረጋችሁበት?
እናትና አባቴ መኖሪያ ቤት ነበረ። ከዚህ ያው የርቀት ፕሮግራም አድርገን ወደ ልጅቷ ቤተሰብ ነው ይሄድ ነው። ኖርማሊ ከተማ ውስጥም ዞር ዞር እያልን ነበር ይሄድ ነው። በመቀጠል ከልጅቷ ቤተሰብ ያለውን ፕሮሰስ ጨርሰን ተመርቀን ልጅቷን ይዘን ስንወጣ ወደ ሽርሽር ሜዳ ነበር ይሄድ ነው። በግራና በቀኝ በሞተር ሳይክሎች ታጅቦ በመሀል ላይ የሙሽራ መኪና ሹፌር ብራዘሩ ነው። ብቻ በጣም ያስደስት ነበረ።
ከአዩብ ጋር በትዳር የተጣመረችዋ ሀጅራ መንገሻም በበኩሏ
ትናንትና የሰርጌ ቀን ነበረ። ያውም ደግሞ ልጁ የሚያደርገው ባለቤቴ በሰራው መኪና ነበርና ሰርገስ ነበር። በጣም ደስ የሚል ቀን ነበረ። መጀመሩም ከዚህ በፊት አውቀው ነበረ ሊያን ፕሮሴስ ላይ እንደነበረ። የሰርጌ ቀን ግን በዚህ አይነት ሁኔታ እንዲህ አገኛለሁ ብዬ አልጠበኩም። ከጠበኩት በላይ ደስ በሚል ሁኔታ የተሰራ መኪና ነበረ። በጣም ታዳሚዎች ሁሉም ሰርፕራይዝ የሆነበት ፕሮግራም ነበር። ደስ ብሎኛል ለሱ ለእኔ እና ወደፊት ያው ከሱ ጋር በምንኖርበት ጊዜ ወደፊት በጣም ብዙ ነገር ለመስራት እቅዳለሁ። በጣም ብዙ ነገሮችን ያስባል። እሱ ደግሞ ከጎኑ እየደገፍኩት አብሬው ተካፋይ ሆኜ እያገዝኩት እቀጥላለሁ።
የአዩብ አባት አቶ ያህያ አሚድ መሐመድ ከልጅነቱ ጀምሮ ይመኘው የነበረው ነገር ነው የተሳካለት ሲሉ ተናግረዋል።
ይህ ልጅ ከህፃንነቱ ብዙ ምኞት አለው። ምኞትን እያሳካ ነው። ከተሳካለት ምኞት አንድ የራሱ ፈጠራ የሰረገላ አይነት ነገር አድርጓት ሰርቷት ለትላንትናው ጥር 8 ለጋብቻ ደርሶ ሰርጉ በደመቀ ሁኔታና ቤተሰብ ከየአቅጣጫው ዘመድ አዝማድ ጓደኞቹም እንደውም መምህራኖቹ የነበሩ ሁሉ በተደሰቱ ሁኔታ ሰርጉም በጋራ አሳልፈን ለዛሬ በቅተናል። እውነት አላሰልንም፣ ያው የአማዝቃር ሆኖ ተሳክቷል።
ወጣት አዩብ በመኪናው ምን ለመስራት እንዳቀደ ሲገልጽም፣
እንግዲህ በመኪናው ኖርማሊ በጣም እዚህ ለሰርግ ለሰረገላ አይነት መልክ ስለሆነ የተሰራችው ለሰርግ ፕሮግራም ኢቭን ዛሬ ራሱ ተደውሎልኝ ነበር ለሰርግ እንድታከራየን ተብዬ ከአንድም ሁለት ቦታ ተደውሎልኛል። እንግዲህ የሰርግ ስነስርዓት ለማካሄድም ምቹ ስለሆነች በክራይ ደረጃ ለመስጠትም እንደገና ደግሞ ለግል ሰርቪስም ለመጠቀም አስቤበታል ነው።
ወጣቱ የፈጠራ ስራውን ለማስመዝገብ ሂደት መጀመሩን በመጠቆም መንግስት ፈጠራ ላይ የተሰማሩ ወጣቶችን ማበረታታት አለበት ሲልም መልእክት አስተላልፏል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አድማጮቻችን እሁድ ምሽታችሁን ከጋቢና ቪኦኤ ጋር ለማሳለፍ ምርጫችሁ ስላደረጋችሁ አብዝተን እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። የላሊበላ ከተማ ነዋሪ ሆነው ብርሃን ገብረ ጻድቅ ጥንታዊ የሆነውን የጥበብ ስራዎችን ዘይቤ የተከተሉ ስዕሎችን የሚሰራ ሰዓሊ ሲሆን እነዚህ ስዕል አሳሳል ዘይቤዎችም እንዲጠበቁ የራሱን እንቅስቃሴዎች ያደርጋል። ዘጋቢያችን ኬኔዲ አባታ ያደረሰን ዘገባ ይቀጥላል።
ሰዓሊ ብርሃን ገብረ ጻድቅ የላሊበላ ከተማ ነዋሪ ነው። ገና 28 ዓመት ወጣት የሆነው ሰዓሊ ብርሃን በገና በዓል ዋዜማ በቅዱስ ላሊበላ ደብር ደጃፍ ላይ በድሮ የኢትዮጵያ አሳሳል ዘይቤ ስዕሎችን በብራና ላይ እየሳለ ነው ያገኘውት። በጠረጴዛው ላይ ካስቀመጣቸው የተለያዩ ቀለሞች በብሩሹ ያጣቀሰ በብራናው ላይ የተለያዩ ትውፊታዊ ስዕሎችን ያኖራል።
ዚጋ ላይ ያሉት እንግዲህ ዚጋ በተከታተል ባጠቃላይ ያያያቸው ስዕሎች ቅዱስ ላሊበላ ንጉስ ላሊበላ ሌላ መላእክቶች ቅዱስ ሩፋኤል ቅዱስ ገብርኤል ተክላለ ያሉ መላእክት ስዕሎች አሉ። ዚጋ ከሃይማኖቶች የሚሆኑም አሉ። ብቻ ዚጋ ቦታውን ተረግጦ ማስታወሻውን ዘሞ ስለሚፈልግ ከሃይማኖቶችም አንዳንድ ስዕሎች አሉ። ለነጮች ብዙ ጊዜ ሃይማኖትም ያላችሁም ይላችሁም ስለሚመጡ እነሱን በማገናዘብ ለሶስት አይነት ስዕሎች ነው ያሉት።
ሰዓሊ ብርሃን ይህን የስዕል ሙያ ከየት እንደቀሰመ ላነሳውለት ጥያቄ ምላሹ ይህ ነው።
ሙያውን ያው ከድሮ አባቶች ነው። እዚሁ አካባቢ ጥንት ሰዓሊዎች ነበሩ። ቆዳን ፍቀው እዚሁ ነክረው ፍቀው ቆድ አዘጋጅተው ብራና ጽሑፍ የሚጽፉ ትልቁ አባቶች ነበሩ። በህይወት ያሉም የሌሉም አሉ። ከነሱ ነው የወረስኩት። እዚሁ አካባቢ ባሉ ሰዓሊዎች ነው የወረስኩት። ከጀመርኩ ያው አውራ 10 ዓመት አካባቢ ይሆናል ነው።
ከባህር ዳር ዩኒቨርሲቲ በቢዝነስ ማኔጅመንት የመጀመሪያ ዲግሪ ማግኘቱን የሚገልጸው ወጣቱ ሰዓሊ ብርሃን የስዕል ስራውን በማስበለጥ በተመረቀበት ሙያ ሌላ ስራ የመስራት ፍላጎት የለውም። በአሁን ወቅት ያለው የገበያ ሁኔታ ከወትሮው የቀነሰ ቢሆንም በዚሁ የሙያ ስራው መቀጠል ምርጫው መሆኑን ሰዓሊው ይገልጻል።
ወደ ስዕሉ እንግዲህ ያው ትምህርት እየተማርኩኝ ጎን ለጎን የስራው ፍቅር ስለነበረብኝ እንዳልኩህ ልልቅ አባቶች ሰሩ ስለነበር ከጎናቸው ሳይ ነበር። በአብዛኛው ደግሞ ላሊበላ እንደሚታወቀው በቱሪስት ነው፣ መስፈታችን ቱሪስት ነው፣ የገቢ ምንጫችን ቱሪስት ስለሆነ እና እሱን እያየሁ ስለሆነ ያደግኩትኝ ያው እንግዲህ ተሰጠውም ስለነበረኝ ትምህርቴን እንደጨረስ ቀጥታ ወደዛ ሙያ ልገባ ችያለሁ። ቀጥታ ወደ ሌላ አልሞከርኩም። አካባቢው ግና በዚህ ሰዓት በጣም ነጮች የሚበዙበት ወቅት ነበረ። በእርግጥ ከአሁን በወቅታዊ ጉዳይ በነበረው ችግር በጣም ቀንሶ ኖሯል። ከዛ በፊትም ቢሆን ላሊበላ ባዜ የምትተዳደረው በቅርሶቿና ምንም ሌላ የገቢ ምንጭ ለላት ሀገራት ሙሉ ላሊበላ ማለት ነው። ግን አሁን ያው ከአንድ አመት በፊትም ቢሆን ኮሮና አግዶት እንግዳውን ኑሯል። አሁን ከዛ በኋላ ደግሞ እንግዲህ ጅንታዎቹ ገብተው እንግዲህ 5 ወር 6 ወር በዚህ መልኩ ኖረናል። ተደራራቢ ችግር ነው የነበረበት። ግን ያው ብቻ ቢገበያው ምኑ ቢቀንስም ከወትሮው ጥሩ ቢሆንም ያው የቀነሰ ነው።
ተደቁ ከመስራት ይሻላል ነው።
ይሄ ይሻላል እንደምንም ይሻላል።
ያዋጣል?
አዎ ምንም አይልም። ስራው ያዋጣል።
ምንም እንኳን የውጭ ሀገራት ጎብኚዎች በታሪካዊቷ ላሊበላ አሁን ላይ እንደወትሮ ባይስተዋሉም የስዕል ስራዎቹን የሀገር ውስጥ ጎብኚዎችም ይሸምታሉ። ከጎንደር የመጣችው ወጣት ቤተልሔም ካሳውን እነዚህን የብራና ስዕሎች ሲገዙ ካገኘዋቸው ጎብኚዎች መካከል ናት።
እስኪ አሁን የገዛሻቸው ስዕሎች ምንድናቸው?
ስዕሎቹ ያው የመላእክታን፣ የቅዱስ ላሊበላ፣ የመብርሃን ሌላ ደግሞ ያው የቅዱስ ጊዮርጊስ ናቸው። በጣም ያምራሉ ስዕሎቹ። ከቆዳ የተሰሩ ናቸው። ማለት ሌላ ነገር ገዛለው ይሄን ግን ገዝቻለሁ አቅም ነበር። ያው ደስ ስላሉኝ ገዝቻለሁ። ከናረስ ጾታ ይሰጣል ለጓደኛ ለዛ ነው። በጣም ያምራል። ሁላችሁም ግዟቸው። ለዚህ አጋጣሚ ሳይሉም ደግሞ ያው እጅ ይባረክ።
የብራና ስዕሎችን ለመሳል ምን ያህል ጊዜ እንደሚወስድበትና ስዕሎቹ ስለሚሸጡበት ዋጋም ሰዓሊ ብርሃን ገብረ ጻዲቅ እንዲያብራራል።
አንድ ስዕል ለምሳሌ ሳይዛቸው ለያያን ትልቆች ስዕሎች አሉ፣ ፖስትካርድ መልኮች ይሰጣሉ። ግን ያው እንደየስዕሉ ትልቀትና ግስፈት ነው የሚለካው። ትልቀው የሚባለው አለ በሜትር ከ1 ሜትር ከ50 እስከ 2 ሜትር የሚባሉ ትልቆች የጊዮርጊስ እነዚህ ፊደላቶች ምናምን አሉ። እነሱ ትልቁ የሚባሉ ስዕሎች ያው እስከ 3 ቀን እስከ 4 ቀን ከዛ በላይ የሚፈጁ አሉ። ያው በአማካኝ ከአንድ ቀን እስከ ሳምንት በላይ የሚፈጁ ስዕሎች አሉ፣ ትልቆች አሉ። ሂሳባቸውም እንደዛው ነው። በስራቸው ልክ ነው ሂሳብ የሚወጣላቸው። በዚህ እንትን ዋጋ የላቸውም። ያው እንደ ሁኔታዎች እያየን ነው የምንሸጠው። በወቅታዊ ጉዳይ እንደ ወቅቱ እያየን ነው የምንሸጠው እንጂ የኔ ያክል ቋሚ የሆነ እንትን የላቸው። አዎ በሚያዋጣ መልኩ ብዙ ትርፍ አያስፈልግም። ትንሽ እየም ካለው ብቻ በዛ መልክ ነው እንትን የምንለው።
ሰዓሊ ብርሃን ስለቀጣይ እቅዱም አውግቶኛል።
ከዚህ በኋላ ያው ያለኝ እቅድ ያው ይሄን ስራዬ ማሳደግ ነው። በጋላሪ መልክ በትልቅ ቦታዎች ላይ ትልቅ ቤቶች ላይ ሆኜ ስራዬን ማስፋፋት። ይሄን ስራ እየተረሳ ያለ ስዕል አሳሳል ዘይቤ ነው። እሱን ነገር ደግሞ በደንብ የማስተዋወቅና የማስፋት እቅድ ነው ያለኝ።
በአብዛኛው በቤተ ክርስቲያን ቅዱሳን ተደርገው የሚቆጠሩ የሃይማኖት አርበኞችን ጨምሮ የቅዱሳን መላእክትን ስዕሎች በኢትዮጵያዊ ዘይቤ በብራና ላይ የሚስለው ሰዓሊ ብርሃን በዚህ ጎዳናው ነገ አንቱታን ካተረፉ የዘርፉ ባለሙያዎች ተርታ እንደሚሰለፍ ያምናል። ፍላጎትን ማወቅና ራስን ማዳመጥ ለነገ ራዕይ ስኬት መሰረት መሆናቸውንም እንደሚያምን አጫውቶኛል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
I'm just
በዚህ ሳምንት በኢትዮጵያ ኦርቶዶክስ እንዲሁም ካቶሊካዊት አብያተ ክርስቲያናት የኢየሱስ ክርስቶስ የጥምቀት ዓመታዊ ክብረ በዓል ተከብሯል። እኛም ከከተራ እስከ ቃና ዘገሊላ ድረስ ዘገባዎችን ስንከታተል ነበር። እንደጋጣሚ ሆኖ በዚህ ሳምንት ውስጥ ኮድ እስራኤል መንገድ ለማስፋፋት ተብሎ የተጀመረ ስራ ኢየሱስ ክርስቶስ በምድር ላይ በተዘዋወረባቸው ዘመናት ከነበሩ ነገሮች መካከል አንዱ እንደሆነ የታመነበት አንድ አዲስ የአርኪኦሎጂ ግኝት ማግኘቱን ዘጋቢያችን ሊንዳ ጊፍተሽ አጋርታን ነበር። ሀብታሙ ስዩም እንደሚከተለው ያቀርብልናል።
ከአስር ዓመታት በፊት በሐዋርያት ወንጌል ላይ የተጠቀሰችው የኢየሱስ ክርስቶስ ተከታይ መግደላዊት ማርያም የትውልድ ስፍራ እንደሆነ በሚነገርለት ጥንታዊው የሚግዳል ከተማ የቀደምት ታሪክ አጥኚዎች የእብነበረድ ወለል ያለው በባለቀለም ስዕሎች ያጌጠ ጥንታዊ ቤተ መቅደስ በቁፋሮ አግኝተዋል። አሁን ደግሞ ወከባ ከመያጠው አውራ ጎዳና በሌላ ገጽ ላይ ሌላ ቤተ መቅደስ አግኝተዋል። ኢየሱስ ክርስቶስ በምድር በኖረበት ዘመን እንደታነጹ የሚነገርላቸው ሁለት ቤተ መቅደሶች በአንድ ስፍራ ሲገኙ ይሄ መጀመሪያ ጊዜ ነው። ዲና ቢሰለም ጎርኒ ከሃይፋ ዩኒቨርሲቲ የመጡ የቁፋሮ ሂደቱን የመሩ ባለሙያ ናቸው።
We are exposing a huge neighborhood dated to the first century AD.
እድሜው እስከ መጀመሪያው ክፍለ ዘመን ኢየሱስ ክርስቶስና ማርያም መግደላዊት እስከነበሩበት ዘመን የሚመዘዝ ሰፊ መንደር ዳግም ለእይታ እንዲበቃ አድርገናል። ቤተ መቅደሱ በኢየሩሳሌም ውስጥ ግልጋሎት ይሰጥ ነበር። የጊዜ ሰሌዳው በጣም ግልጽና እቅጡን የተቀመጠ ነው። ከዚያን ጊዜ በፊትም ሆነ በኋላ ስለሆነው የሚነግረን ምንም ሌላ ማስረጃ የለንም። እጅግ ጠቃሚና አስደሳች የቁፋሮ ዘመቻ ነበር።
በወቅቱ የይሁዳውያን ጸሎትና የመስዋዕትነት ስነ ስርዓት ይከወን የነበረው በኢየሩሳሌም በሚገኘው ቤተ መቅደስ ነበር። በሚግዳል ከተማ በቁፋሮ እንደተገኙት አይነቱ ሁለቱ ቤተ መቅደሶች ለህዝባዊ ስብሰባና ለቅዱስ መጽሐፍ ጥናት አገልግሎት የሚውሉ ነበሩ። ዲና አቢሰሎም በድጋሚ
We are standing on a synagogue 2000 years ago. Unbelievable. It gave a lot.
2000 ዓመት ካስቆጠረ ቤተ መቅደስ አጠገብ ቆመናል። የማይታመን ነው። ብዙ መረጃዎች ይሰጠናል። በዚህ ይኖሩ የነበሩ አይሁዶች ከቤተ መቅደሱና ከኢየሩሳሌም ጋር ስላላቸው ግንኙነት ያሳውቀናል። ልዩና ውብ የሆነው ድንጋይ ራሱ ከኢየሩሳሌም ቤተ መቅደስ በዚህ በገሊላ ለሚኖሩ የአይሁድ ማህበረሰቦች ሲባል የመጣ ነው።
የጥና ስፍራ ሰፊና መላውን ጥንታዊ የማግዳላ ከተማን የሚያከልል ነው። ቁፋሮውን በጥንቃቄ ለማከናወን ተመራማሪዎች በርከት ያሉ ሰራተኞች አስፈልገዋቸዋል። እነዚህ ሰራተኞች በሙሉ በልዩ ፍቃድ ከምዕራብ ፍልስጤም የመጡ ናቸው። ከነሱ መካከል አንዱ ከማል ሳማይሶ ነው። ፈጣሪ ይመስገን። በዚያ ያለው ስራ ጥሩ ነው። ሰራተኞችም ስራም አለ። ስፍራው ደግሞ በጣም ያምራል። እንዴት ስራው እንደምናከናውን አስተምረውናል። እኛም ስራውን ወደነዋል ሚያለው ከማል። በእስራኤል ህግ መሰረት ማናቸውም ግንባታዎች ከመደረጋቸው በፊት የአርኪኦሎጂ ጥናት በስፍራው ሊደረግ ይገባል። በርካታ ጠቃሚ ታሪካዊ ስፍራዎች የተገኙት እንዲህ ባለው ድንገተኛ ሰሳ ነው። በዚህ ስፍራ ላይ በቁፋሮ ስራ ላይ ተሰማሩት የታሪክ ተመራማሪዎች ግኝታቸው በተገቢው ሁኔታ እንደሚያዝ ተስፋ ያደርጋሉ። ይሁዳ ገብሪን አንዱ ናቸው።
ያስከን ዲሌማ ግዶላ አብሳብ ጋምለ ነቲቬ እስራኤል
በእስራኤል አውራ ጎዳና ድርጅትና የቅርስ ባለስልጣን ዘንድ ማወላወል ተፈጥሯል። አሁን ምን እናደርግ? ወደፊት ንግባ። በዚህ ጠቃሚ ታሪካዊ ስፍራ የሚደረግን ስራ ማስቆም እንደማይቻል አውራ ጎዳናውን በተመለከተ የያዘውን እቅድም እንዲቀይር መንግስትን ለማሳመን ጥረት እያደረግን ነው ያሉት እሳቸው። ትርክቶችና የእምነት መዛግብት ኢየሱስ ክርስቶስ በዚህ ስፍራ ላይ አስተምሯል ቢሉም የቁፋሮ ባለሙያዎች ግን እስካሁን በቀጥታ ይህንን የሚገልጽ ማስረጃ አላገኙም። የመጽሐፍ ቅዱስ ታሪክ አጥኚዎች መግደላዊት ማርያም ይህንን ቤተ መቅደስ ልትጎበኝ የምትችልበት የታሪክ አጋጣሚም ተፈጥሯል ብለው ያምናሉ።
ወደ መጨረሻው ዘገባችን ደግሞ እንሻገር። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ተከታዩ ዘገባ ደግሞ በታንዛኒያ ሴቶች ከጾታዊ ጥቃት ራሳቸውን ለመከላከል የቦክስ ስልጠናዎችን መውሰድ ጀምረዋል ይለናል። የቻርለስ ኮምቤን ዘገባ አቀርብላችኋለሁ። ሌላ ዩሱፍ የቦክስ ስፖርት እየሰለጠነች ነው። እለትለት ምሽት ላይ ወደ ማሰልጠኛው ትመጣለች። ይሄ ስፖርት ጾታዊ ጥቃትና ትንኮሳ እንዳይደርስብኝ ራሴን የምከላከልበት ነው ትላለች።
እኔም ሆንኩ ሌላ ሰው ላይ ጾታዊ ጥቃት ቢደርስ ይሄ ስፖርት ራሳችንን እንድንከላከል ያግዘናል።
ከታንዛኒያ የስታቲስቲክስ ቢሮ የተገኘው መረጃ እንደሚያሳየው እድሜያቸው ከ15 እስከ 49 ያሉ ከ40 በመቶ በላይ የሚሆኑ ታንዛኒያውያን ሴቶችና ልጃገረዶች በህይወት ዘመናቸው አንዴ ጥቃት ይደርስባቸዋል ይላል። ከነዚህ ውስጥ 17 በመቶ የሚሆኑት ደግሞ ወሲባዊ ጥቃት ነው የሚደርስባቸው። ከኮቪድ-19 ወረርሽኝ መከሰት አንስቶም የሴቶች ጥቃት መጨመሩን የማህበረሰብ ደህንነት ባለሙያ የሆኑት ጆይስ ማኬቴ ይናገራሉ።
ከካፍካ ክፍል ማብቂ ያቆና ሊቆ እንጂ
ኮቪድ-19 ሲከሰት እጅግ ብዙ የጾታ ጥቃቶች ይፈጸሙ ነበር። ነገር ግን እነሱ መዝግበን የምናስቀምጥበት ሁኔታ አልነበረም።
የቦክስ ስፖርት አሰልጣኙ ኮአሜ ከሃማስ አንዳንድ ሴቶች ራሳቸውን ለመከላከል ብለው ስልጠናውን ከጀመሩ በኋላ ይወዱታል ይላል።
አኪኒ ኪለምቶ ነፎኩጃ ነኩጃ ናኒያ ያኪ
በጎዳና ላይ ትንኮሳ ሲገጥማቸው ራሳቸውን ለመከላከል ብቻ መጥተው የሚማሩ አሉ። ነገር ግን ስልጠናውን እየገፉበት ሲመጡ ይወዱትና የቦክስ ተጋጣሚ መሆን ፈልጋለሁ ይላሉ።
ምንም እንኳን እስካሁን ድረስ ውድድር ላይ ባትሳተፍም ላይላ ከነዚህ መካከል አንዷ ናት። በተመሳሳይ ሌሎች ሴቶችም ራሳቸውን ለመከላከል ቦክስ እንዲለማመዱ ታበረታታለች። ምሽታችሁን ከኛ ጋር ስላሳለፋችሁ እናመሰግናለን። የ15 2014 ዓ.ም ጋቢና ቪኦኤ መሰናዶው ከአሜሪካ ድምጽ ዋሽንግተን ዲሲ ተጠናቀቀ። ስንስተናግዳችሁ አመሸነው ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ሰለሞን አባተ በአርቶቱ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ነበር። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዶው እንጠብቃችኋለን። ደህና ደሩ።